ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 14 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ ከዛ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አሰምተን በመጨረሻም የታህሳስ ወር 2009 ዓመተ ምህረት ዲሞክራሲያ ለወጣቶች ያስተላለፈውን መልእክት አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና፣
ሰሞኑን የተከሰተው የነዳጅ እጥረት በአዲስ አበባ ከፍተኛ ችግር እየፈጠረ መሆኑ ታወቀ። ነዳጅ ለመግዛት ረጅም ሰዓት የሚያጠፉ ዜጎች ስራ እየፈቱ መሆናቸውና የትራንስፖርት አገልግሎት በመስጠት የሚተዳደሩ ደግሞ ከፍተኛ የኑሮ ቀውስ ውስጥ መግባታቸውን ይገልጻሉ። የእጥረቱ መንስኤ ቤንዚኑን ኤቴኖል ከሚባለው ንጥረ ነገር ጋር ለመቀላቀል የተጀመረው ሂደት ረጅም ጊዜ በመውሰዱ ነው ተብሏል። ሁኔታው እንዳይከሰት በመጀመሪያ የቴክኒክ አገልግሎቶችን ማሟላት ይገባ ነበር የሚሉ ባለሙያዎች ችግሩ ከመፈጠሩ በፊት ለተጠቃሚው ስለ ሁኔታው ማሳወቅም ለጥንቃቄ ይረዳ ነበር ብለዋል። Tax Justice Network የተባለው ተቋም መጋቢት 13 ቀን ይፋ ባደረገው ዘገባ ታክስ ላለመክፈል ትርፋቸውን ካንዱ ሀገር ወደ ሌላ ሀገር የሚያዛውሩ ኩባንያዎች የየሀገሮችን ገቢ በመቀነስ ጉዳት እያስከተሉ መሆናቸውን ገልጿል። በዓለም ላይ በአመት በአማካይ 500 ቢሊዮን ዶላር ካንዱ ሀገር ወደ ሌላ ሀገር በማዛወር እንደሚሰረቅና የታክስ ማጭበርበሩ በሀብታም ሀገሮች ላይ ብቻ ሳይሆን ሙስና በተጠናከረባቸው ደሃ ሀገሮች ውስጥም የተስፋፋ መሆኑን ጠቁሟል። የታክስ ስርቆት ከፍተኛ ከሆነባቸው ሀገሮች መካከል ኢትዮጵያ 23ኛ ደረጃ ያዘችና በአመት በአማካይ 1.1 ቢሊዮን ዶላር ካጠቃላይ የሀገሪቱ የታክስ ገቢ 19 ከመቶ እንደምታጣ ጠቁሞ ይህም ካጠቃላይ ብሔራዊ ሀብት 2.34 ከመቶ የሚሆን ድርሻ እንዳለው ዘግቧል። ገንዘቡን ወደ ውጭ በማሸሽ በኩል የወያኔ ከፍተኛ ባለስልጣኖች ተባባሪ መሆናቸውንም በተደጋጋሚ መዘገቡ ይታወሳል። የወያኔ ባለስልጣኖች ካለ ሶማሊያ መንግስት ፈቃድ በአውሮፕላን የተጫኑ መሳሪያዎችን ኪስማዮ ከተባለው የሶማሊያ ግዛት ማስገባታቸውንና ለአልሻባብ ለመሸጥ የታቀዱ መሆናቸውን ለጉዳዩ ቅርበት ያላቸው ምንጮች አጋልጠዋል። አገዛዙ በአንድ በኩል የተለያዩ መሳሪያዎች ለአልሻባብ ኃይሎች በመሸጥ ትርፍ ሲያካብት፣ በሌላ በኩል ደግሞ አክራሪውን ኃይል በመዋጋት ስም ከመራባያን ክፍያ እንደሚቀበል ይታወቃል። አድማጮቻችን፣ የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
መጋቢት 13 ቀን በእንግሊዝ ሀገር በለንደን ከተማ አንድ ግለሰብ በእንግሊዝ ፓርላማ አጠገብ በእግር መንገድ ላይ ይጓዙ የነበሩትን ሰላማዊ ሰዎች በመኪና ገጭቶ ጉዳት ያደረሰ መሆኑ ታውቋል። ግለሰቡ ከመኪናው ወጥቶ ወደ ፓርላማው ህንጻ ለመግባት ሙከራ በሚያደርግበት ወቅት በቦታው የነበረን አንድ የጸጥታ ኃይል አባል በጩቤ ወቅቶ የገደለው ሲሆን በመጨረሻ በሌሎች የጸጥታ ኃይሎች በጥይት ተመቶ ሊገደል ችሏል። የሞቱት ሰዎች ቁጥር ከራሱ ጋር 5 የደረሰ ሲሆን ቆስለው እየታከሙ የሚገኙት 40 መሆናቸው ታውቋል። ግለሰቡ እንግሊዝ ሀገር የተወለደ ሲሆን ከዚህ በፊት የጸጥታ ኃይሎች ክትትል ሲያደርጉበት መቆየታቸውም ተነግሯል። አይሲስ የተባለው አሸባሪ ድርጅት ለጥቃቱ ኃላፊነቱን ወስዶ መግለጫ ያወጣ ሲሆን ከጥቃቱ ጋር ተያይዞ እስካሁን 8 ሰዎች በቁጥጥር ስር የዋሉ መሆኑን የእንግሊዝ ፖሊስ አስታውቋል። ኡጋንዳ በደቡብ ሱዳን ስደተኞች ለበመጥለቅለቋ ከፍተኛ ችግር ውስጥ የገባች መሆኑ ታወቀ። በየቀኑ 3000 የደቡብ ሱዳን ስደተኞች ኡጋንዳ የሚገቡ ሲሆን በአሁኑ ወቅት 800000 ስደተኞችን አገሪቱ እንደምታስተናግድ ተገልጿል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊና የኡጋንዳ መንግስት ሐሙስ ዕለት በጋራ በሰጡት መግለጫ እነዚህን ስደተኞች ለመርዳት ዓለም አቀፉ ህብረተሰብ የእርዳታ እጁን እንዲዘረጋ ተማጽነዋል። የስደተኛው ጉዳይ ኃላፊ ሚስተር ግራንዲ ጨምረው በሰጡት ማብራሪያ የስደተኞች ብዛት የተነሳ ኡጋንዳ ብቻዋን ማስተናገድ ስለማትችል ከፍተኛ አደጋ ተከስቷል ብለዋል። የታጠቁ ቡድኖች በማዕከላዊ አፍሪካ ሪፐብሊክ ገጠር ቦታዎች የሚገኙ ትምህርት ቤቶች ላይ በሚሰነዝሩት ጥቃት ምክንያት በርካታ ትምህርት ቤቶች እየተዘጉ መሆናቸውን የአካባቢው ነዋሪዎች ይገልጻሉ። በርስ በርስ ጦርነት ወቅት በርካታ የታጠቁ ቡድኖች ትምህርት ቤቶችን እንደ መናኸሪያ አድርገው ሲጠቀሙ የነበረ መሆኑ የሚታወቅ ሲሆን እርቅ ተፈጥሮ ሰላማዊ በሆነበት ወቅት ትምህርት ቤቶች ወደ መደበኛ አገልግሎታቸው መመለሳቸው ይታወቃል። ታጣቂዎቹ ትምህርት ቤቶችን እንደቀድሞ ለመጠቀም ባላቸው ፍላጎት የተነሳ በየትምህርት ቤቶችን ንብረት በመስበርና ተማሪዎች በመደብደብ በየጊዜው በሚወስዷቸው ጥቃት እርምጃዎች ምክንያት በርካታ ትምህርት ቤቶች እየተዘጉ መሆናቸው ተነግሯል። ቤተሰቦች ልጆቻቸውን ወደ ትምህርት ቤት ለመላክ እንደሚሰጉና ተማሪዎችም ለመሄድ ፍላጎት የሌላቸው መሆኑም ታውቋል። ባለፈው ዓመት በሀገሪቱ በተደረገው የተሳካ ምርጫ ከተሞች ውስጥ ጸጥታ ቢሰፍንም የገጠሩ በርካታ ክፍል ከመንግስት ቁጥጥር ውጭ መሆኑ ይታወቃል።
አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
መተባበር ለስርየት መለያየት ለሞት ይዳርጋል። የሰው ልጆች በዓለም ላይ በሚኖሩበት ወቅት ያለ ትብብር፣ ያለ መረዳዳት፣ ያለ ፍቅር፣ ያለ አንድነት መኖር አይቻላቸውም። ሰው የመሆናቸው ባህሪ የሚገለጸው በዚህ ነው። ምንም አይነት የቋንቋ፣ የዘር፣ የጾታ የሃይማኖት ልዩነቶች ቢኖሯቸውም ተለያይቶ ለመኖር ተፈጥሯቸው አይፈቅድላቸውም። ይሁን እንጂ መቀራረብን፣ አብሮ መኖርን የሚፈታተኑ ተክለሰውነትን ከፍ አድርገው የሚመለከቱ ቡድኖች በየዘመኑ እየተከሰቱ ፍቅርና አንድነት ላይ ሳንቃ ሲፈጥሩ ተስተውለዋል። የመቀራረብና የመተባበር መንፈስ በላላበት ስፍራና ጊዜ ሁሉ ከፋፋዮችና ተንኮል ጠንሳሾች ቦታ አግኝተው ተንኮላቸውን ለመፈጸም እድል ሲያገኙ ተስተውለዋል። ቢሆንም በማይበገር የአንድነት እምነት ሲፈራርሱና ተገርፈው ሲባረሩ እንደኖሩ ታሪክ ይመሰክራል። በአገራችንም የተፈጠረው ይኸው ነው። ሻቢያ የተሽመደመደ አስተሳሰቡን ይዞና የተሽመደመደ አጋሩን ወያኔን ፈጥሮ በሀገሪቱና በህዝቡ ጠላቶች እየታገዘ ህዝብን እስከ መለያየት፣ አገርን እስከ መከፋፈል ደርሷል። እነዚህ ሐሳበ ድውያን የየራሳቸው ክልል ፈጥረው ነዋሪውን ህዝብ ሲያቀጣቅጡት፣ ቁም ስቅሉን ሲያሳዩት፣ ወጣቱን ለሞት ለስደት ለዘመናዊ ባርነት ሲዳርጉት እነሆ የብር ኢዮቤልያቸውን አክብረዋል። የኤርትራም ሆነ የትግራይ ህዝብ እንደተዋሸለት አማራ ጠላቱ ሆኖ አላገኘውም። በፊትም ሐቁ ሌላ ነበር። በአማራው ላይ የነዙት የሐሰት ፕሮፓጋንዳ ህዝብን ለማወናበድ ሰርቶላቸው ይሆናል። ህዝቡ ነገሩ ሲገባው ግን የነዚህን ሁለት ያጋንንት ቁራጮች ሴራ ተገንዝቦ ሰገሩን እየተበቀባቸው ይገኛል። አንዳንድ ተዋጆችም አሁንም አንዱን ካንዱ ለይተው ለመመልከት ይዳዳቸዋል። ከዝንጀሮ ቆንጆ ምን ይመራርጡ ዲሉ ሻቢያና ወያኔ ተለያይተው የሚታዩ አይደሉም። ዓላማቸው፣ ተግባራቸው፣ ራያቸው አንድ ነው። ህዝብን ዘርፎ መክበር፣ እንዳንሰራራ መከፋፈል፣ ሆዳምን በሆዱ መያዝ፣ ኢትዮጵያን ማዳከም ቢችሉም ከታሪክ መዝገብ መፋቅ ተልእኳቸው ነው። አገር በቀል የወገን ጠላቶች ሆነው እንዲቆሙ ተደርገው ያደጉ ናቸውና ለጠላት ጥቅም እንጂ ለወገን በጎነት ሊሰሩ አይችሉም። በመሆኑም ሁለቱ ወንድማማች ህዝቦች ወደ ህሊናቸው ተመልሰው ለራሳቸው ማሰብ ግዴታቸው ነው። የእብድ ድንጋይ አቀባዮች ሻቢያና ወያኔ የፈላለጡት ድንጋይ ተወርውሮ አላለቀም። ገና ሌላ መስዋዕትነት፣ ገና ሌላ መፈነካከት እየጠየቀ ያለ ነው። ስድባቸው፣ ንቀታቸው በህዝባዊ ትግል ጋብ ቢልም ተንኮላቸው እንደቀጠለ ነው ያለው። መስሎ አደሮቻቸውን እየላኩ ትግልን ለማኮላሸት እየተወራጩ ናቸው። ያባ አገራችንን ካረንቋ ለማውጣት ህዝባችን በጅላጅል አስተሳሰብ እንዳይጠመድ ለማድረግ በወቅቱ ወገናዊነቱን አሳይቶ ደምቷል፣ ተሰውቷል። አሁንም ህዝብ ለባሰ አደጋ እንዳይጋለጥ ማስጠንቀቁን አላቋረጠም። ሌሎችንም በተመሳሳይ መደብ ተቀምጠው የሚያንጎላጁ ደካሞችን ከእንቅልፋቸው እንዲነቁ ከመቀስቀስ ወደ ኋላ ብሎ አያውቅም። አባይ ጠንቋይ ኩበት ተሸክማ ከመንገድ ያገኛት ሴት ባለ ነጋሪት ባል አጋባሻለሁ ብለ ከትዳሬ አፋተ ምን ነው እንዲታደርገኝ ብላ ብትጠይቀው ከዚህ ወዲያ ነጋሪት ከየት ላመጣልሽ ነው በጀርባሽ ሲያናጥር እያየሽው ብሎ ተሳለቀባት። መጀመሪያውኑ አለመዋዛት እንጂ በአዋዥ ቢማረሩ ፋይዳ አይኖረውም። ከዘር ፖለቲካ ትርፍ ይገኝበታል ብሎ የሚዋዛ ካለ የፈለገውን ያህል ጊዜ ወስዶ ቢጠብቅ በጎ ውጤት አያይበትም። ውጤቱ ይኸው እያየነው ያለ ነው። ዜጋ በአገሩ መብቱን ሲነጠቅ፣ አገሩን ሲቀማ፣ ምድሩ ሲሸጥ፣ በሰላም መኖር፣ መስራት፣ መማር ሲከለከል፣ ሲታሰር፣ ሲሰደድ፣ በጭካኔ ሲደበደብ፣ ሲገደል መመልከት ብቻ ነው። ሌላ ነገር የለውም። አባዩ ጠንቋይ ሊል የሚችለው ነገር የለም። አንዴ አፈናቅሏል፣ አንዴ ከትዳር ለያይቷል። ማስተካከል የሚችለው የተዋዛው ሰው እንጂ ሌላ ሊሆን አይችልም። የአገርንም ውድቀት መቋቋም የሚችለው ህዝቡ ነው፣ ገዢዎች አይደሉም። ከነሱ የሚጠበቅ ነገር የለም። የሚችሉትንና የሚፈልጉትን አድርገዋልና። ወጣቱ ትውልድ በነፋሶች ምክር ሳይዋዛ ነጻነቱን በትግሉ ማስመለስ ይኖርበታል። የዘር፣ የጎሳ፣ የቋንቋ፣ የሃይማኖት ወዘተ አስተሳሰብ የጠላቶቹ እንጂ ከወዳጅ የሚመጣ አለመሆኑን ተረድቶ በሰውነቱ በኢትዮጵያዊነቱ ላይ ብቻ በማተኮር ገናናዋ አገሩንና የተከበረ ኢትዮጵያዊነቱን ማስመለስ የታሪክ ግዳጁ ነው። ምንም ጊዜ ቢሆን ለዚህ አይነቱ የተቀደሰ ትግልና መስዋዕትነት ኢህአፓ ከጎኑ አለ። ድል ለኢትዮጵያ ህዝብ።
የክብር የነፃነት ምልክት ልብሳችን ኩሪ ባረንጓዴው በቢጫው በቀይ በናት የሚተካል ለሚሞት ለክብርሽ ከቀስተ ደመናው እኩል አብረን ፍቅርሽ ስንተ ዓለም ኑሪ የሰው ለበለብሽ fan segunat bandirachi allerish aderachi sachi bandirachi allerish aderachi sachi
ኢትዮጵያዊው ዜማ ከሰንደቅ ዓላማ ውጭ አይገለጥም። ባለፉት ዘመናት አገራዊ ዜማን ለማቅረብ የሰንደቅ ዓላማን ቀለም አሸብርቆ መታየት አስፈላጊ አልነበረም። ምክንያቱም ያገርም ሆነ የህዝብ ማንነት ከጥያቄ ውስጥ የገባ ባለመሆኑ ወያኔ በጉልበት ስልጣን ከተቆጣጠረበት ጊዜ ጀምሮ ለ25 ዓመታት ህዝብ የደረሰበት መከራና ስቃይ ተነግሮ አያልቅም። በመሆኑም በማንነት ጥያቄ ምክንያት መታወቂያ የሆነውን ሰንደቅ ዓላማውን ከፍ አድርጎ ለመያዝ ተገዷል። ይህን ኃላፊነት ለመወጣት የጎንደርና የጎጃም ህዝብ ማንንም ሳይፈራና ሳይሽቆጠቆጥ ክብሩን ለማስመለስ በአደባባይ ኢትዮጵያዊ ግዴታውን በመወጣት ላይ ይገኛል። ለዚህ አይነቱ ተግባር ኃላፊነት ያለባቸው በተለይ የኪነት ሰዎች ናቸው። የኪነት ሰዎች መንቀሳቀሻ ሞተራቸው ባህል ነው። ባህል ደግሞ የህዝብ ነው። በህዝብ ባህል ላይ ሊደራደር ማንም መብት የለውም። በመሆኑም የህዝቡን ፍላጎት ማክበር ግዴታ ይሆናል። የህዝብ ባህል ለግል ጥቅም ሆነ ለፖለቲካ ትርፍ ማስገኛ ሸቀጥ አይደለም። ከግለሰብ አላሚዎች ጀምሮ እስከ ቡድን ተኮፋሾች ድረስ ህዝባዊ ማንነትን ማናናቅ ኪሳራን እንጂ ትርፍን አያስገኝም። በተለይም የትግርኛ ሙዚቃ አቅራቢዎች በአዋሽ የተከለከሉ ይመስል የኢትዮጵያን ሰንደቅ ዓላማ በየትኛውም ሙዚቃቸው ውስጥ ሲያስገቡት አይስተዋልም። በኦሮሞ ሙዚቃ ላይ ተመሳሳይ ሁኔታ ይታያል። በአንጻሩ በደቡብ ህዝቦች በጎንደርና ጎጃም ኢትዮጵያውያን የኪነት ሰዎች አምሮና ደምቆ ይታያል። የኪነት ሰው መከራና ስቃይን ከህዝብ ቀድሞ ቀማሽ ነው። ችግሩን ስሜቱን አፍሳሪ ጥቃቱን አጋላጭና ተሟጋሽ ነው። አለበለዚያ ከሙያው መብት መቋደስ አይቻልም። ህዝብ አያውቅም ህዝብ መብት የለውም ብለው ቢያደርጉት ጊዜው ሲደርስ ማፈር ብቻ ሳይሆን ተጠያቂነትን ያስከትላል። ስለዚህም ወይ ወቁ ወይ የህዝብን ባህላዊ ሀብት አትስረቁ ማለቱ ተገቢ ነው። አገራዊ ዜማ ደምቆና አሸብርቆ የሚታየው በማንነት ኩራት ላይ ሲገነባ ነው። ኢትዮጵያንና ህዝቧን መታደግ የሚቻለው በፖለቲካው ላይ ብቻ በማተኮር አይደለም። ተቃዋሚም ሆነ ደጋፊ መሰረታዊ በሆነው የማንነት ጥያቄ ላይ የማያወላውል አቋም ሊኖረው ይገባል። አንድ ኢትዮጵያዊ ዜጋ ወያኔን ለማስደሰት ወይም ትዕዛዙን ለማክበር ብሎ በማንነቱ ላይ ማሾፍ አይገባውም። እርግጥ ነው አንዳንዶች በወያኔ በጥቃቅንና ምናምን አደረጃጀት የተደራጁ ስለሚመስል በሙያው ስነ ምግባር ኤቲክስ መዳኘት አይቻል ይሆናል። ይሁን እንጂ በሙያው ተጠቃሚ እስከሆኑ ድረስ ከተጠያቂነት አያመልጡም። ኪነት ከባህል ውጭ ባህልም ከህዝብ ውጭ ባዶ በርሜል ነው። ከመንቋቋት ሌላ ክብደት የለውም። ኢትዮጵያዊነት ሽማግሌ ህፃን ወጣት ኮረዳ አይልም። ሁሉም ኃላፊነትን በያቅሙ ይሸከማል። በሰላሙ ጊዜ መብትን የምታጎናጽፍ አገር ማንነቷ ሲደፈር ደግሞ ግዴታን በዜጎቿ ሁሉ ላይ ታስቀምጣለች። በህዝቡ መስዋዕትነት ተከብሮ የኖረው ባህል ለአማራው፣ ለኦሮሞው፣ ለትግሬው፣ ለአፋሩ፣ ለጉራጌው ለከምባታው ለወላይታው ለኮንሶው ለጋምቤላው ለአደረው ለሶማሌው ወዘተ ተለይቶ የተበረከተ አይደለም በጋራ መስዋዕትነት ተከብሮ እንዲቆይ የተደረገ እንጂ ይህ በህዝቡ ተጠብቆ የቆየ ባህል ህዝቡን ሳከብር ለገንዘብ መሰብሰቢያ መዋል አይችልም ይህን ግዴታውን መወጣት የማይችል የኪነት ሰው እጁን ከህዝባዊ ባህል ላይ መሰብሰብ ይጠበቅበታል ማንኛውም ለአገሩና ለወገኑ የሚቆረቆር ዜጋ በውጭም ይኖር በአገር ውስጥ በንብረቱ ላይ እንዲቀለድ መፍቀድ የለበትም የማይወክሉት ግለሰቦች በህዝብ ንብረት ላይ እንዲከብሩ ማድረግ አይኖርበትም ስለዚህ እውነተኞቹን የኪነት ሰዎች መርጦ በማውጣት መደገፍና ማበረታታት ስራዎቻቸውንም በመግዛት ሊተባበራቸው ይገባል ለገንዘብ ብቻ ተሰልፈው በሙያው ላይ የሚያፈዙትን በአደባባይ በማወቅ ማለትም ሰንደቅ ዓላማውን ለመያዝ የተጠየፉትን ሁሉ ባለመተባበር ሊቀጣቸው ይገባል ሀገርም ዜጋም ባህልም ከህዝብ ውጭ ስፍራ የላቸውም ኢትዮጵያዊነት በጭብጨባና በዘፈን የተገኘ ማንነት አይደለም ህይወት ተከፍሎበታል አሁንም እየተከፈለበት ያለ ነው ኢትዮጵያም ሆነች የህዝቧ ባህል ተከብሮና ተጠብቆ ለትውልድ መቆየት ያለበት ነው ድል ለኢትዮጵያ ህዝብ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
ቅጽ 41 ቁጥር 3 ታህሳስ 2009 ዓ.ም የኢትዮጵያ ወጣቶች ቀጣይ ትግል ቀጣይ ካልኪዳን ከፋሽስት ኢጣሊያ ወረራ በኋላ የመጣው ኢትዮጵያዊ ትውልድ በተለይም ፊደል ለመቁጠርና ዘመናዊ ትምህርት ለመቅሰም እድሉን ያገኘው ክፍል የወገኑና የአገሩ ችግርና ብሶት እጅግ ያንገበገበው ያሳሰበው ነበር። ለውስብስብ ችግሮቹ መፍትሄ ለመሻት ብዙ ጥሯል። በአፍላ የወጣትነት ዘመኑም የራሱን ጥቅምና ፍላጎት ለሀገርና ለወገኑ አሳልፎ የሰጠ ወደር የማይገኝለት ትውልድ በመሆኑ ታሪክ ዘወትር ሲያስታውሰው ይኖራል። በ1950ዎቹ መጨረሻና በ60ዎቹ መጀመሪያ የነበረው ወጣት ትውልድ ያገሩን ሁኔታ እንዴት መለወጥ እንደሚችል አበክሮ በመጠየቅ የወቅቱን አገር አቀፍና ዓለም አቀፉን ተጨባጭ ሁኔታ በማገናዘብና ተገቢውንም ትምህርት በመቅሰም አገራችን በተሻለ የእድገት ልማትና የፍትህ ጎዳና እንድትራመድ አቅሙ በፈቀደ መጠን ኃላፊነቱን ለመወጣት ጥረት አድርጓል። ወጣቱ ትውልድ በአገራችን ትምህርትን ህክምናን ስራን ለሁሉም ዜጋ ለማዳረስ እጅግ አስከፊ የነበረውን ድህነት ለመቅረፍ የብዙሃኑን መብትና ጥቅም ለማስከበር በእኩልነት ላይ የተመሰረተ ኢትዮጵያዊ አንድነትን ለማስረጽ የመደብና የብሔር ጭቆናን ለማስወገድ ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገትን ለማምጣት የብሔር የሃይማኖትና የጾታ ልዩነት ሳይገድበው እጅ ለእጅ ተያይዞ ከዳር እስከ ዳር ተንቀሳቅሷል። ይህ ያገሩን ኋላ ቀርነት የተረዳው የትናንቱ ለውጥናፋቂ ኢትዮጵያዊ ወጣት ትውልድ ሰማይ አይታረስ ንጉስ አይከሰስ ይባልለት የነበረውን ስርዓት ለመለወጥ በተደረገው ህዝባዊ ትግል የግንባር ቀደምትነት ሚና ተጫውቷል። የዘውዱን አገዛዝ ለመቀየር በተደረገው ህዝባዊ አመጽና እንቅስቃሴ የህዝብን ድል በጠመንጃ ፈሙዝ ጠልፎና ነጥቆ ስልጣኑን የተቆጣጠረውንና ከግር ጥፍሩ እስከ ራስ ጠጉሩ ታጥቆ ከፍተኛ በደል ሲፈጽም የነበረውን ፋሽስታዊ ደርግ አገዛዝም ፍትህና እኩልነት እውን ይሆኑ ጊዜያዊ ህዝባዊ መንግስት ይቋቋም ዴሞክራሲያዊ መብቶች ይከበሩ ወዘተ በማለት ኢትዮጵያዊ ወኔን ተላብሶ ባንድነት ተሰባስቦና የመላእክት ህዝቡን ጥያቄዎች አንግቦ አገዛዙን ፊት ለፊት ተጋፍቷል። ዛሬ ወርሃ ታህሳስን ስንዘክር የኢትዮጵያ ወጣቶች ገድልና የታህሳስ ወር በኢትዮጵያ ወጣቶች ታሪክ ውስጥ የማይነጣጠሉ ቁርኝት ያላቸው መሆኑን በመገንዘብ ነው። የኢትዮጵያ ወጣት ምሁራንና ተማሪዎች ትናንት መሬት ላራሹ ለላብ አፍሳሹ ድህነት ወንጀል አይደለም፣ ዳቦ ለተራበው፣ የዴሞክራሲ መብቶች ያለ ገደብ፣ የሃይማኖትና የጾታ እኩልነት ይከበር፣ ህዝባዊ መንግስት ይመስረት ሲሉ በወርሃ ታህሳስ የለኮሱት ያመጽ ጭቦ ለየካቲት 66ቱ ህዝባዊ አብዮት መቀጣጠልና መወለድ ራሱን የቻለ አብይ አስተዋጽኦ አበርክቷል። ህዝባዊ ትግሉም የጠየቀውን ከባድ መስዋዕትነት ሳያመነቱ ከፍለዋል። ታህሳስ 20 ቀን የኢትዮጵያ ወጣቶች የሰማዕታት ቀን ሆኖ እየታወሰ እንዲኖር በዓለም አቀፍ ተማሪዎች ማህበራት ተወስኖ በአገር ውስጥና በውጭ አገር የተማሪ ማህበራት ጭምር ለረጅም ጊዜ ሲታሰብና ሲከበር ቆይቷል። ለዚህም ነው ዛሬም ወርሃ ታህሳስ የኢትዮጵያ ኩሩ ወጣት ምሁራንና ተማሪዎች እንቅስቃሴ ባለ ታሪክ ሆና የምትዘከረው። የ1960ዎቹ የኢትዮጵያ ወጣት ተማሪዎች በተለይም በዩኒቨርሲቲ አካባቢ የነበሩት ወጣት ምሁራን በወቅቱ በጭሰኝነት በረሃብና በደዌ በድህነት ለሚቆራመተው አርሶ አደር በዘመናዊ እርሻ ተቋማትና ኢንዱስትሪዎች ውስጥ አድካሚ የጉልበት ስራን እየሰራ ተመጣጣኝ ክፍያ ለማይደረግለትና ጉልበቱን ለሚበዘበዘው ላባደር በአጠቃላይ በገዛ ሀገሩ የበይ ተመልካች ለሆነው ብዙሃኑ ዜጋ መድህን በመሆን የጭቁኑን ብሶት ከፍ አድርገው አስተጋብተው ታግለዋል። የኢትዮጵያ ወጣቶች እንቅስቃሴ በጨቋኞች ላይ ባሻፈረኝ ባይነት ብቻ አልተወሰነም። የተበደለውን ዜጋ መብት ለማስከበር በአስቸጋሪ የትግል ጉዞ ተሳትፈው ራሳቸውን አሳልፈው የሰጡ በርካታ ኢትዮጵያውያን ወጣቶችን አፍርቷል። ይህ ጎጥ ሃይማኖትና ጾታ ሳይገድበው በመላው የሀገሪቱ ክፍሎች የተከታተለው የወጣት ተማሪዎችና የወጣት ምሁራን እንቅስቃሴ በአገር ውስጥ ብቻ የተገደበ ሳይሆን በውጭ አገር በነበሩ ወጣት ኢትዮጵያውያን ተከታትሎ የቀጠለ ነበር። ቀደም ብሎ ለከፍተኛ ትምህርት የሄዱትም ሆነ በአገዛዙ የስለላ መዋቅር ለእስራትና ለግድያ ተጋልጠው ወደ ውጭ የወጡ ተማሪዎች ትግሉ እንዳይቋረጥ የበኩላቸውን አስተዋጽኦ አበርክተዋል። የተለያዩ ቀስቃሽ ጽሑፎችን በማዘጋጀትና በህቡ ወደ አገር ውስጥ በማስገባት የተቃውሞ ሰልፎችንና የረሃብ አድማዎችን በማድረግ በውጭ አገር የሚገኙ ኤምባሲዎችን በመውረርና በመያዝ አገዛዙ በወጣት ምሁራንና ተማሪዎች ላይ የሚያደርሰውን እንግልት፣ እስራትና ግድያ ለዓለም ህዝብ ያለማቋረጥ አሰምተዋል። በኢትዮጵያ ውስጥ ወጣት ምሁራንና ተማሪዎች የሚያደርጉትን ፖለቲካዊና ማህበራዊ እንቅስቃሴንም በመደገፍ የትግል አጋርነታቸውን በሚገባ አረጋግጠዋል። በ1950ዎቹና 60ዎቹ በአገሪቱ መናገሻ ከተማ በአዲስ አበባ በከፍተኛ የትምህርት ተቋማት የተጀመረው የተማሪዎች እንቅስቃሴም ውጪ ካለው የወጣት እንቅስቃሴ ጋር ተቀናጅቶ አገሪቱን በመላ ያዳረሰ ከመሆኑ ሌላ እያደር ህዝባዊ መሰረትና ድጋፍ ከተለያዩ የህብረተሰብ ክፍሎች እያገኘ በመጠናከሩ አገዛዙን ከፍተኛ ውጥረት ውስጥ እንዲገባ አድርጎታል። በወጣት ምሁራንና በተማሪዎች ተቀስቅሶ በከተማና በገጠር በስፋት በተከታተለው የለውጥ እንቅስቃሴ የተደናገጠው አገዛዝ የተለያዩ እርምጃዎች ከመውሰድ አልተቆጠበም። ሰላማዊ ሰልፍ የወጡ ታጋዮች፣ የሥራ ማቆም አድማ ያደረጉ ላባደሮች፣ ለባለርስቶች አንገብርም በማለት ያመጹ አርሶ አደሮች እንደ ተጋዙና እንደ ተረሸኑ ሁሉ የህዝባዊ ትግሉ ግንባር ቀደም አካል የሆነው እንቡጥ የወጣቶች እንቅስቃሴ አካል ተሳታፊ የነበሩ በአገዛዙ የተጋረጠባቸው አደጋ ጭካኔ የመላበትና እጅግም የከፋ ነበር። የአጼው ስርዓት ለጥገና ለውጥ እንኳ ክፍት ባለመሆኑ በየጊዜው በርካታ ለውጥ ፈላጊ ክፍሎች የኃይል እርምጃ በመውሰድ አክሽፏቸዋል። በ1943 ዓ.ም እነ ቢትወደድ ነጋሽ፣ በ1953 እነ መንግስቱና ገርማሜ ንዋይ ያካሄዱት የመፈንቅለ መንግስት ሙከራ፣ በተጨማሪም በ1957 ዓ.ም በተወሰኑ መኮንኖችና በ1960ዎቹ መጀመሪያ ላይ በነደጃዝማች ታከለ ወልደ ሐዋርያት የተደረጉ ሙከራዎች በእስራትና በግድያ እንዲሁም በሌሎች አፋኝ እርምጃዎች እንዲከሽፉ ተደርገዋል። በዚሁም ዘመን እነ ጥላሁን ግዛው፣ ዋለልኝ መኮንን፣ ማርታ መብራቱና ሌሎች ብርቅዬ ወጣት ምሁራን ስርዓቱን ለመለወጥ ሲታገሉ ሕይወታቸውን ለአገራቸው ሰጥተዋል። በተማሪዎች ላይ የተካሄዱት ግድያዎች፣ እስራቶችና ፈናዎች የህዝቡን ቁጣ በመቀስቀሳቸው ተቃውሞ ተባብሶና ተጋግሎ ቀጥሎ አገዛዙ የተማሪዎቹን አመጽ ማፈንና ማስቆም የማይችልበት ሁኔታ ውስጥ ገባ። እንደ ቆሰለ አውሬ መወራጨቱን ተያያዘው። አገሪቷንም ካለችበት ኋላ ቀርነት ጎዳና ለማላቀቅ ስር ነቀል የሆነ ለውጥን ማካሄድ እንደሚያስፈልግ የተገነዘቡትና ይህን የስርዓት ለውጥ ለማምጣት ትግሉን ከፍ ወዳለ እርከን ማሸጋገር አስፈላጊ መሆኑን የተረዱት ክፍሎች ታጋዩን ሊያሰባስብ የሚችል የፖለቲካ ድርጅት ለመፍጠር እንቅስቃሴ ጀመሩ። መሰረታዊ ለውጥ ውድና ክቡር ህይወት የሚከፈልበት፣ ከባድ መከራን መቀበል የግድ የሚልበት መሆኑን በመገንዘብና አልፎም ለምን ዓላማ ማንን መታገልና እንዴት መታገል እንደሚገባ በመረዳት የትግል መሳሪያ ሆኖ እንዲያገለግል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በመባል የሚጠራውን የፖለቲካ ድርጅት በሚያዝያ ወር 1964 ዓ.ም ለመመስረት ቻሉ። በወጣትነት እድሜያቸው ኢሃፓን የመሰረቱትም ሆነ በኋላም የድርጅቱ አባልና ደጋፊ በመሆን በትግሉ ውስጥ የተሳተፉት ወጣት ምሁራንና ተማሪዎች ከሁሉም የህብረተሰብ ክፍል በኢትዮጵያዊነት የተሰባሰቡ በአንድ ዓላማና ፍላጎት የተሳሰሩ ለመሆናቸው በጊዜው የከፈሉት መከራና ስቃይ ይመሰክራል። በትግሉ ሂደት ያለፉትም ሆነ እስከዛሬም ትግሉን በጽናት ያስቀጠሉ አባላትና ደጋፊዎች ገድልም ይህንኑ አስረግጦ ይናገራል። ይህ ባያሌ ኢትዮጵያውያን የህይወት መስዋዕትነት የተከፈለበት የለውጥ እንቅስቃሴ ምላሽ ባለማግኘቱ ዛሬም የህዝብን ትግል ማስፋፋትና ማጠናከር ግድ ሆኖ ይገኛል። በየወቅቱ የነበሩትን የአምባገነንና የፈላጭ ቆራጭ የአገዛዝ ስርዓትን በማስወገድ በምትኩ ፍትህ፣ እኩልነትና ዴሞክራሲ እውን የሚሆንበት ስርዓት እንዲሰፍን ለማድረግ የተደረገው የትግል ጉዞ እጅግ አስቸጋሪ ወጣ ገባና ውስብስብ ነው። ከበርካታ አመታት በላይ የፈጀውና አሁንም ቢሆን ለውጥን አርግዞ በጉዞ ላይ ያለው ህዝባዊ ትግል ያሳለፈው ውጣ ውረድ እንዲሁም በትግሉ ውስጥ የተከፈለውንና ዛሬም ጭምር እየተከፈለ ያለውን መስዋዕትነት ባንክሮ ማሰብና ትልቅ ክብር መስጠት ይገባል። ያ ለአገር ቀናሂ በሆኑ ወጣት ምሁራንና ተማሪዎች የተመሰረተው ኢሃፓ ሲጸነስም ሆነ ሲወለድ ይዞት የተነሳውን አገራዊና ህዝባዊ ራዕይ ሳያጥፍና ሳይሰርዝ ለመጣው ሁሉ ሳያጎበድድ ሹመትና ሽልማት ሳያታልለው በክህደትና በባንዳነት ጎዳና ሳይነግድ ትናንት የምርጦቹን አምባገነናዊ አገዛዝ በጊዜያዊ ህዝባዊ መንግስት ይተካ፣ ዛሬም በጽናት የወያኔን ዘረኛ ከፋፋይና አምባገነን አገዛዝ እየታገለ ያለ የህዝብ ድርጅት ነው። የዛሬው ወጣት ትውልድ ካለፈው ወጣት ትውልድ የትግል ተመክሮና ታሪክ የሚወርሰውና የሚማረው በርካታ ቅርሶች አሉት። ወጣቱ ትውልድ በአገሩ ጉዳይ ላይ ጸንቶ ለመቆም በመጀመሪያ አገሩን ማፍቀር፣ ህዝብን መውደድ፣ ስለ እውነት መቆም ይጠበቅበታል። ብቃት በተመክሮ ሊመጣ የሚችል ነው። የአገር ፍቅር በቅጽበት የሚፈጠር ጉዳይ አይደለም። አገር ወዳድ ዜጋ እንደ ባለሙያ ከማሰልጠኛ ተቋም የሚመረት ሳይሆን ከትውልድ ትውልድ በተወረሰ ታሪክ፣ ወግና ባህል ውስጥ በማለፍ የሚገኝ ቅርስ ነው። ከልጅነት ጀምሮ በአስተዳደግ ሂደት ውስጥ የሚሰርጽ ስሜት ነው። በመሆኑም አዲሱ ትውልድ ከህብረተሰቡ ሲወርድ ሲዋረድ የመጣውን ታሪክ፣ ወግና ባህል ይወርሳል። ሀገሩ ስትደፈርና ክብሩ ሲነካ የሚያስቆጣው ወኔና ድፍረት በህሊና ውስጥ ይሰርጻል። ጀግናን ማክበር፣ ማወደስና ማሞገስ፣ በተጻራሪው ደግሞ ፈሪን፣ አጎብዳጅንና ባንዳን መኮነንና ማጋለጥ የብቁ ዜጋን ሰብዕና ለመገንባት ይረዳል። አንድ ህብረተሰብ ተተኪውን ትውልድ ኮትኩቶና ተንከባክቦ ለአገርና ለህዝብ ፍቅር ጸንቶ መቆም የሚያስችለውን የሥነ ምግባርና የሥነ ልቦና መሠረትን መጣል ይኖርበታል። ለዚህም ነው ኢሃፓ ስለ ቀጣይ ትግሉም ሆነ ስለ ቀጣይ የትግል ቃል ኪዳን ሲያወሳ የነገው አገር ተረካቢ ትውልድ ይህንን ሲወርድ ሲዋረድ የመጣውን ኢትዮጵያዊ እሴቶቹንና የጀግኖችን ታሪክ ተረክቦ ተንከባክቦና ጠብቆ በተራው ለተተኪው ትውልድ ሊያወርስ ይገባል የሚለው። ያንንም ነው ቀጣዩ ትውልድ ባለ ራዕይና ጀግና ትውልድን ያለማቋረጥ ማፍራት የሚችለው። ለዚህ ማስረጃው ትናንት ኢሃፓን በጠላትነት ፈርጀው ሊያጠፉት ጦር የሰበቁበት ሳይቀር የዛን ወጣት ትውልድ ጀግንነትና ቆራጥነት ጀንበር ከጠለቀችም ቢሆን እንኳ ሳይክዱ መመስከር መጀመራቸው ነው። ያ ወጣት ትውልድ ደሙን ያፈሰሰውና አጥንቱን የከሰከሰው ለሚወዳት አገሩና ለተበደለ ወገኑ ክብር ሲል ለመሆኑ በአደባባይ ጭምር የምስክርነት ቃላቸውን መስጠት ተገደዋል። ኢሃፓ መሰረቱ ህዝባዊና አገራዊ ስለነበር ራዕዩም ጥቂቶች ብቻ ባለመብትና ተጠቃሚ የሆኑበትን ሁኔታ በትግል ለውጦ ሁሉም በዜግነቱ እኩል የሚስተናገድባትን አገር እውን ለማድረግ እንደነበር በትግሉ ሂደት ያሳየው ቆራጥነትና የከፈለው መስዋዕትነት በሚገባ ያረጋግጣል። ትናንት የዚያን ወጣት ትውልድ ሀቀኛ ታሪክ ለመበረዝና ለማርከስ ብሎም ለማጥቆር የተሯሯጡት ሁሉ ተልእኳቸው ተጋልጦ የሐሰት ሸማን ተከዳድበዋል። ሰልፋቸው ከማን ጋር እንደሆነ በሂደት ታይቷል። በዛሬዋ ዲሞክራሲያ ተም ይሄንን እንድናነሳ የተገደድነው ባለፈው ታሪካችን ለመመጻደቅ ሳይሆን ዋናው መልእክታችን የኢትዮጵያ ወጣቶችን የትግል ሚና ለማስተዋወስና ቀጣዩ ትውልድ ያለፈውን ወጣት ትግል ታሪክ ጠንቅቆ እንዲረዳ የትግል ታሪክ ተመክሮ ሊቀስምበት ይችላል ከሚል ቁም ነገር ተነስተን መሆኑን አበክረን ለመግለጽ እንወዳለን። የዛሬው ወጣት ትውልድም ካለፈው ትውልድ የከተለውን ትግልና ቃል ኪዳን እንዲረከብ ታሪክ ኃላፊነትን ጥላበታለች። የዛሬው ወጣት ትውልድ የተሸከመው አገራዊና ህዝባዊ አደራ ከትላንትና ትውልድ ሸክም የከበደ የትግሉም ጎዳና የተወሳሰበ ነው ብንል ከሐቅ ራቅን አይደለንም። ለዚህ ዋነኛው ማጠየቂያ የሀገር ህልውና ጥያቄ ውስጥ የገባበት የትግል ምዕራፍ ውስጥ መገኘቱ ነው። ይህ የዛሬው ትውልድ ኢትዮጵያን ከአደጋ ለማዳን ህልውናዋንም ለማስጠበቅ ከአድዋው ጊዜ የበለጠ ህብረትና ጀግንነትን አጣምሮ በዘረኞች በጎጠኞችና በተባባሪዎቻቸው የተቃጣውን አደጋ መከላከልና ታሪኩንና ማንነቱን ማስከበር ግድ ይለዋል። በወያኔ እየተራገበ ያለው የጎጠኝነት እሳት የሚጠፋው የአንድነት መሰረቱ ምን መሆን እንዳለበት ታውቆ ይህን እውን ለማድረግ የሚያስችል አገራዊ የሆነ ትግል ማካሄድ ሲችል ብቻ ነው። እዚህም ነው ወጣቱ ትውልድ እንዳለፈው ሁሉ ከአጽናፍ እስከ አጽናፍ የብሔረተኞች የዘረኞች ማርከሻ በሆነው አገራዊ ትግል ውስጥ የግንባር ቀደምትነት ታሪካዊ ሚናውን መጫወት አለበት የምንለው። የዘመኑ ፖለቲከኞች ከሁለት ጽንፍ ሆነው እየጎተቱ አውቀውም ሆነ ሳያውቁ ሊያጠፋት የሚከጅሏት ኢትዮጵያ አንድነቷ ሊጠበቅና ሊጠናከር ህልውናዋ ሊከበር የሚችለው የህዝብ የጋራ አንድነት ከተመሰረተ ብቻ መሆኑ መታመን ይኖርበታል። ከጠባቦችና ከግንጠላ አራማጆች ጎራ እንደሚስተጋባው አጉል ታሪክ አገራችን ኢትዮጵያ እንዲያው በድንገት የተከሰተች ሳትሆን የዘመናት የትውልድ የመስዋዕትነት ትግል ውጤት ናት። ኢትዮጵያን ኢትዮጵያ ለማድረግ የብዙ ሚሊዮንና ያያሌ ትውልድ ህይወት ተገብሮበታል። ይነስም ይብዛ ይጉላም ይደብዝስ ሁሉም ህዝብ ለዚች ሀገር ግንባታ አስተዋጽኦ አድርጓል። ይህ የኢትዮጵያ ህዝብ የጋራ ታሪክ ለሀገር ግንባታ ታሪካቸው ለዘመናት ለቆየው አንድነታቸውና ውህደታቸው እንዲሁም ለማንነታቸው መገለጫ ነው። ኢትዮጵያውያን በፍልሰት አማካይነት የፈጠሩት መስተጋብር ደግሞ መወሳት ያለበት አብይ ክስተት ነው። በተለያዩ ወቅቶች ዜጎች ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን፣ ከምስራቅ ወደ ምዕራብ በመዘዋወር ተቀላቅለዋል፣ ተወራርሰዋል። ዛሬ የኢትዮጵያን ህዝብ አንድነት ከማይሹ ጠባቦች እየሰማ ነው እንዳለው የተዛባ የፈጠራ ታሪክ ኢትዮጵያውያን በረጅም ዘመን የጋራ ታሪካቸው ውስጥ አንዱ ሁሌ አጥቂ ሌላው ሁሌ ተጠቂ አንዱ ሁሌ ጉልበታማ ወዘተ በሆነ ግንኙነት ውስጥ የኖሩ ሳይሆን ማጥቃቱንም ሆነ መጠቃቱንም በርካቶች ተጋርተውታል። የኢትዮጵያ ህዝብ በረጅም ታሪኩ አብሮ ከመኖሩ የተነሳ የጎሳ የሃይማኖት የክልል ወዘተ መለያቸው የጠፋባቸው ቁጥራቸው እጅግ ብዙ ነው። በጋብቻ ብቻ የተለያዩ ጎሳዎች አባል የሆኑ በሚሊዮን የሚቆጠሩ ዜጎችን እንኳን ትተን በህዝብ ደረጃ ጠቅላላ ውህደት ያደረጉት በጣም ከፍተኛ መሆናቸውን ታሪክ የመዘገበው ሐቅ ነው። የቋንቋና የባህል ጉራማይሌነት የተፈነበትን ጨምረን ከቆጠርነው ኢትዮጵያውያን ጥልቅ የሆነ መከላከል መፍጠራቸውን እንረዳለን። አንዱ የሌላውን ይዞታ በመውረስ ተቻችሎ በጋራ ይዞታ ስር በመኖር ወይም በመዋሃድ አገሪቱ በአብዛኛው የሁሉም ህዝብ የወል መንደር ሆናለች። ይህንን የህዝብ የውህደት ታሪካችንን በመካድና አዲስ የፈጠራ ታሪክ በመፈብረክ የዛሬው ወጣት ትውልድ አገሩን ፈጽሞ እንዳያውቅና እንዳይወድ የስነ ልቦና ዘመቻቸውን ከፍተውበታል። እኛ ኢትዮጵያውያን ከሚለያዩን ይልቅ የሚያስተሳስሩን ድርና ማጎች ይልቃሉ። ይህን በጽኑ የሚያምነውን በተለይም በያፓ ዙሪያ የተሰባሰበውን ትውልድ ይፈሩታል፣ ይጠሩታል፣ አልፎም በትምክህተኝነት ይከሱታል። ለታላቋ ኢትዮጵያ የሚታገል የሚል ስያሜም ሰጥተውታል። በእኩልነት ላይ ለተመሰረተ አንድነት በጋራ እንታገል ሲባልም ጨርሶ ጥያቄው እንዲነሳም አይሹም። በመቀራረብ በመጋባትና በመዋለድ ኢትዮጵያዊነቱን በጋራ አረጋግጦ መገኘቱንም በመካድ አዲስ የፈጠራ ታሪክ እየቀነቀኑ የተበረዘ ታሪክ ለትውልድ ለማውረስ የሚደረገው ጥረት ጎጂ ብቻ ሳይሆን በትውልድ የሚያስጠይቅ መሆኑንም መረዳት ያስፈልጋል። ህዝብ ባድነን ቀኝ ተገዥነን ወይንም ኢትዮጵያዊነታችንን በአዲስ መንገድ እንደራደር በሚል በደሙ የጻፈውን የራሱን ታሪክ ሲበርዝና ሲከድ አልተደመጠም። ኢትዮጵያዊነታችን በማንም ሊካድ አይችልም በማለት ድምጹን ሲያሰማ ኖረ እንጂ በዚህ እውነታ ላይ በመመስረት ጎጠኝነትን በማስወገድ የህዝብ እኩልነትንና አንድነትን በዲሞክራሲ አረጋግጦ የሀገር አንድነትን ማስጠበቅ ሲገባ በጸረ አንድነት ዛር በመተብተብ ጥላቻን ቀፍቅፈው መገነጣጠልን በማራገብ ጎዳና እየሰመጡ ያሉት ቡድኖች ለአንድነትና ለህብረት ደንቃራ ናቸውና ለዘላለም በታሪክ የሚወቀሱ የሚወገዙ ይሆናሉ። ኢትዮጵያውያን ሙሉ ነጻነትን ፍለጋ ከባዕዳን ብቻ ሳይሆን የራሳቸውን ገዢዎች በጋራ ሆነው በጽኑ ታግለዋል። ተወሰኑ የአገሪቱ ክፍሎች ተጥሎ የነበረውን የገባር ስርዓት ለመለወጥ በተደረገው ትንቅንቅ ሁሉም የህዝብ ክፍል በትግሉ ተሳትፏል። በዛን ዘመን የተከናወነው የገበሬው የላባደሩ የጭቆን ወታደሩ የሴቱ የልዩ ልዩ ሃይማኖት ተከታዩ የሙራኑና የተማሪዎች አመጽ ክልላዊ ስርጭትና ያማጽያን የጎሳ ስብጥር ይህን ሀቅ ቁልጭ አርጎ ያሳየናል። ባጭሩ በ1966ቱ ህዝባዊ አመጽም ሆነ በኢትዮጵያ ተማሪዎች እንቅስቃሴ የህዝብ ወገኖች ዘር ሃይማኖትና ጾታ ሳይገድባቸው እጅ ለእጅ ተያይዘው በማመጽ ነበር ስርዓቱን ያስወገዱት። ዛሬም ወጣቱ እናት አገሩ ካለችበት ማጥ እንድትላቀቅ በአንድነት ኃላፊነቱን መወጣት ያለበት መሆኑ ሁኔታው ግድ ይላል። ይህንን አገራዊ ግዳጅ ወጣቱ በግንባር ቀደምትነት እንዲወጣ ለማስቻል ያለመታከት ደረጃ በደረጃ ማደራጀት፣ አገራዊና ህዝባዊ ዓላማዎች፣ መተክሎች፣ ፖሊሲዎችና አቋሞችን ማስረዳትና ማስጨበጥ፣ የትግል ታክቲክና ስትራቴጂን ቀይሶ ወጣቱን ማታገል ያስፈልጋል ብሎ ኢህአፓ ዛሬም እንደ ትናንትናው በጽኑ ያምናል። ተተኪ ወጣት በኢትዮጵያዊነት ስነ ምግባር የታነጸና ያለፉትን ቆራጥ ታጋይ ጀግኖች ገድል የሚያከብር ለሀገርና ለወገን አለኝታና መከታ ከመሆን አልፎ በራሱ ላይ የሚተማመን ትውልድ ማድረግ ይቻላል ብሎም ያምናል። እነሆ ዛሬ በከፋፋዩና ዘረኛው የወያኔ ቡድን የጭቆና የብዝበዛ ያርዶና አግላይ አገዛዝ የተንገፈገፈውና የተንገሸገሸው ህዝብ የተጠራቀመ ብሶቱንና በደሉን በመግለጽ ተቃውሞውን በማሰማትና የወያኔን አገዛዝ ለማስወገድ ህዝባዊ አመጽ እያካሄደ የሚገኝበት ምዕራፍ ላይ እንገኛለን። በመላው አገሪቱ ክፍሎች በተቀሰቀሰው ህዝባዊ አመጽ የተደናገጠው አገዛዝ የህዝቡን አመጽ ለመደምሰስ አፋኝ ወታደራዊ አገዛዝ አስፍኖ የኢትዮጵያን ህዝብ እየረገጠና እያሸበረ ይገኛል። በመላው ኢትዮጵያ ከትናንትናው የወታደራዊ ድርቅ ሽብር ባልተናነሰ ግድያ፣ አፈናና ስየል በወጣቱ ላይ እየፈጸመ ነው። በወያኔ ከፍተኛ በደል የደረሰበት ወጣት ብሶትና ቁጣው ከልክ ሲያልፍ ማናቸውንም አይነት ግብታዊ እርምጃ ከመውሰድ የማይቆጠብ መሆኑን መገመት ይቻላል። ወቅቱ የወጣቱን ግብታዊ ትግልና እርምጃ በስልት ማቀናጀትና ማደራጀት ግድ የሚልበት ወቅት ነው። በደልና ጭቆና ከልክ ሲያልፍ በወጣቱ ላይ ሊያስከትል የሚችለውን የስነ ልቦና ጫናና የሚያስከትለውንም ተጽዕኖ የዚያ አይበገሬ ትውልድ ታሪክ በተግባር አረጋግጦልናል። ያኔ በተለይም ከ1966 ዓ.ም ተመረጀ ጀምሮ ኢህአፓ ወጣቱን በኢህአወሊ ውስጥ በስፋት አደራጅቶ የስነ ልቦና መሰረት ጥሎ በስነ ምግባር አንጾ ታክቲክና ስትራቴጂ ነድፎ የዕለት ተዕለት አመራር እየሰጠ በስፋት በመላው አገሪቱ ክፍሎች በህቡ አደራጅቶ እንዲታገል አድርጓል። ሞትን፣ ሰቆቃን፣ ግርፋትን፣ ረሃብን፣ እርዛትንና ድካምን የማይፈራ ለዓላማና ለቃኑ የጸና በአጠቃላይ የጀግንነት ስነ ምግባር የተዋሃደ ወጣት ትውልድን ማፍራት ተችሏል። ይህም ሊሆን የቻለው በድርጅታዊ ጥረትና በአደራጆች ጥንካሬ መሆኑ ጥርጥር የለውም። ዛሬም ይህ እውን የማይሆንበት ምክንያት አይኖርም። ይህ በአሁኑ ትውልድ ላይ የምንዘራው የአንድነት፣ የአገር ፍቅር፣ የነጻነት የቆራጥነትና የጽናት መንፈስ እንዳለፈው ትውልድ ሁሉ በዛሬዎቹ በርካታ ወጣቶች ልቦና ውስጥ እየሰረጸም ነውና አገራዊ ትግሉን በስፋት እንዲቀላቀሉ አስተዋጽኦ ይኖረዋል ብለን እናምናለን። ወጣቱ የወያኔን የዘር ፖለቲካ በአደባባይ እርቃኑን ማስቀረቱ የሚያረጋግጠው የኦሮሞው ደም ደሜ፣ የአማራው ደም ደሜ፣ የኮንሶ ደም ደሜ ነው፣ ደሜ ኢትዮጵያ ነው በሚል በቁጣ ስሜቱን መግለጹና አገዛዙን ማውገዙ ነው። ይህ ሊከበር ሊወደስ አራያ ሊሆን የሚችል ቆራጥ እርምጃ ነው። ኢትዮጵያዊ ወጣት ዛሬም መሰረታዊ ለውጥ ፈላጊ፣ የሁሉም የዜጎች መብት አስከባሪ ነኝ ብሎ ከፋፋ ኃይሎችን ሊያሳፍር ይገባል። ትናንት የኢትዮጵያ ወጣቶች ለሀገራቸው ሉዓላዊነት፣ ለህዝባቸው እኩልነት፣ ለፍትህና ለዲሞክራሲ ያደረጉት ትግልና የከፈሉት መስዋዕትነት ለዛሬው ወጣት ትውልድ መልካም ምሳሌ ሆኖ ሊተከስና የትግል ተመክሮም ሊቀሰምበት ይገባል። የተከፈለውን መስዋዕትነት ለማርከስና ትግሉን ለመበረዝ መልካቸውንና ስማቸውን እየቀያየሩ እንደ እስስት በፖለቲካው መድረክ የሚርመሰመሱትንና የሚቆምሩትን ደንቃራ የፖለቲካ እንክርዳዶች ሁሉ ወጣቱ ትውልድ ሊያጋልጣቸውና ወግዱ ሊላቸው ይገባል። ወያኔ ከኢትዮጵያውያን ወጣቶች የሀገር ፍቅር ስሜትና የነጻነት ቀናኢነት ጋር መተዋወቅ ተስኖታል። ሰላም ፈላጊነቱን እንደ ፍርሃት፣ ሆደ ሰፊነቱን እንደ ደካማነት፣ ትዕግስቱን እንደ ሞኝነት ቆጥሮታል። ወጣቱ ትውልድ ኢትዮጵያን አትንኩ፣ ሕዝብን በጎጥ አትከፋፍሉ፣ አገርን ለባዕዳን አትሽጡ፣ ክብሯን አታስደፍሩ በማለቱ እንደ ግሪያዚያኒ ዘመን አዋጅ ታውጆበታል፣ ጦር ተሰብቆበታል። ትናንት የነበረው ጠላታችን ያለምንም ደም እያለ መላውን አገር በደም እንደለወሰው፣ ዛሬ የተተካው ወያኔ ደግሞ ሰላም፣ ዴሞክራሲና ልማታዊ መንግስት እያለ ፋሽዝምን ዳግም በአገራችን ለማስፈን እየተቀነዘነዘ ይገኛል። ይሁን እንጂ የቀድሞ ትንታግ ወጣቶችን ፈለግ ተከትሎ የህዝባዊ ትግሉ ችቦ ተለኩሷል። ያለፈው ወጣት ትውልድ ቅርስ የጉራጌ፣ የአደሬ፣ የአማራ፣ የትግሬ፣ የኦሮሞ፣ የአፋር፣ የከምባታ፣ የሃዲያ፣ የቅማንት፣ የአገው፣ የኩናማ፣ የሽናሻ ወዘተ ኢትዮጵያዊ ወጣት የዓላማ ጽናትና የትግል ወኔን አስረክቧል። ዛሬም እንደ ትናንትናው ኢትዮጵያዊ ወኔ የተጎናጸፉ የአገር ተረካቢ ቆራጥና የዓላማ ጽናትን የተላበሱ ወጣቶች ያልተገባደደውን ሕዝባዊ ትግል የማስቀጠል ታሪካዊ አደራ እንዳለባቸው ኢህአፓ በጽኑ ያምናል። ለዚህም የበለጠ መጠናከርና የዋናው ዓላማ እውን መሆን የበኩሉን አስተዋጽኦ ያደርጋል። ኢትዮጵያን እያፈረሰ ሕዝብን እየበደለና እየረገጠ የሚገዛውን ዘረኛውንና ከፋፋዩን የወያኔ አገዛዝ በጽኑ መታገል፣ ሳይታክቱ ማጋለጥና እንዲሁም በሕዝብ መካከል መቃቃርና ጥላቻ፣ መናናቅና ለመግባባት እንዲሰፍት ሳይታክቱ የሚቆሰቁሱትን የኢትዮጵያዊነት ጠንቅ የሆኑትን አረሞች ሁሉ እየመነገሉ ፀሐይ ላይ ማስጣት ለመጪው ትውልድ የማይለጋ የዛሬው ትውልድ ግዴታና ኃላፊነት ነው። ወራታ አሳስ የቀድሞዎቹ ወጣቶች የዚህ የዚያ ጎሳ የዚህ የዚያ ሃይማኖት ወዘተ ሳይሉ ለአገርና ለሕዝብ ውድ ሕይወታቸውን በመስዋዕትነት የሰጡበት ወቅት በመሆኑ ሊታወስና ሊዘከር ይገባዋል። ኢትዮጵያዊነት የተጣመረ የወጣቶች ትግል ለድል ዋስትና ነው። የተባበረ የሕዝብ ክንድ ጠንካራ ነው። እናሸንፋለን። Thank you.
ዋታችን በድኖ እስትንፋሳችን እስቲገጣ ሄያው አካል ምስተበልቶት እስኪዋጥ በዝምታ ለሳን ሸረሪት አድርቶበት ሄያውነቱ እስኪያከተም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጫለን እንጫለን እውነት ተውጣ ፈተታበብን ላለን መንጋጋ መንጋጨላችን በቦክስ በሰደፍ ቢወልቅ በትንታግ የጥይታረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላፋን ጃለም ለምስጋችን ቢጨቀጨቅ እንጫለን ደውነት ለአቅን ሞታለን እንጫለን ኤሎሄን ላለን ደም ስራችን ተበጥቶ ደማችን እንደውሃ ቢቀደም ሰባዊ ክብራችን ተገፎ በቁም ስቃይ ብንቃተትም መድረስ ይሆል ታጉረን እመቀመቅ በነወርድም እንጫለን አንደክመም ከቶንም አንታክተም የሰው ልጆች ስቃይ ሪታ ራብ ርዛት ዋይታ እንደው ዳቂ በያስፋልቱ መደፋቱ መሰጣቱ እስኪያበቃ ተቆቃው ምሬት ተቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገሽለቱ በሸፍጣፎት መሸጎጡ እንጫለን እንጫለን እንላለን እውነት ፍትህ እኩልነት ሰብአዊነት ነጻዊነት ያብልውጣ እንላለን እንጫለን 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 Thank you.